Sizler Çubuk'un ve Getakşin Yesus Hristos'un selam ilaçuhalı. Ennantım cegumo çöpçara yasfem geldinna. İsti inna çöpçöp. Avın zavi bahçı ve gidiyoruz. የምንመለከተው የጸጋው ስፋት በሚለው ርዕስ ባለፈው ጊዜ እንደተማርን እናስታውሳለን የነበረን ሰዎች እና የተለያዩ ሰዎች ደግሞ ምን አለበት አንዳንዱን ነገር ደግሞ የማያገኙ ሰዎች አሉና እንደገናም ደግሞ ግርም የሚላቸውን ሰዎች አሉና አንዳንድ ጊዜ እንዲህ አይነት ነገር ይደረግ የሚል ምዕመናን በሰጡት አስተያየት መሰረት ይህንን ከዚህ ቀደም አብረን ያጠናነውን የሰማነውን ዛሬም ደግሞ እንነጋገርበታለን። የእግዚአብሔር ቃል የሁሉ ጊዜ ቃል ነው። የእግዚአብሔር ቃል ለሁሉ ብቻ አይደለም። የእግዚአብሔር ቃል ለተወሰኑ ሰዎች ብቻ አይደለም። ለሁሉ የሚሆን ነው። የእግዚአብሔርን ቃል በምን አይነት ሁኔታ ወደኛ እንደሚመጣ እያንዳንዳችን እናውቃለን። አንዳንዶች ደግሞ በተለያየ መንገድ የሚያውቁበት አለ። ሆኖም ግን ለሁሉ ዋነኛ የሆነው ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል የሚለውን እናደርጋለን። የእግዚአብሔር ቃል ደግሞ የማይለውን አናደርግም። ስለዚህ ይሄንን አብረን ዛሬ የጸጋው ስፋት በሚለው ርዕስ ይህንን ነገር ቀስ በቀስ ይያልን አብረን እንሰማለን። በተጸለየው ጸሎት በመስማማት ወደ አገልግሎቱ እንሄዳለን። በመጽሐፍ ቅዱሳችን ውስጥ በጣም ብዙ ነገሮች የማናውቃቸው ያልደረስንበት በጣም ብዙ ነገር አለ። መጽሐፍ ቅዱስን 100 ጊዜ አንብቤ ጨርሻለሁ ያሉ ሰዎች ገጥመውኛል። ትልቅ ነገር ነው። ይሆንም ግን መጽሐፍ ቅዱስ አሁንም ምንድነው የበላይ ነው። ሌላ የበላይ የሆነ ነገር ከመጽሐፍ ቅዱስ ምንም ነገር የለም። የሁሉ ጊዜ ቃል ነው። የሁሉ ጊዜ አስተማሪ ነው። በዚህ አገር ቃል ውስጥ ዋነኛ ከሆኑት ነገሮች መካከል ዋነኛ ተብለው አስፈላጊ ተብለው ዘወትር የምናስባቸው ነገሮች አሉ። ከነዚህ መካከል አንደኛው የአምላካችንን ምንድነው የጸጋውን ስፋት በጣም ይገርመናል። ማንኛውም ሰው በምድር በህይወት ለመኖር ምን ያስፈልገዋል ብለን ብንጠይቅ በጣም ቀላል ነው። አየር ያስፈልገዋል። አየር የሌለው ሰው እዚህ ከኛ ጋር ሊቀመጥ አይችልም። ምንም እንቅስቃሴ ማድረግ የማይችል ፍጡር ነው የሚሆነው። ወደ እግዚአብሔር ቃል በምንመለከትበት ሰዓት የእግዚአብሔር ቃል ሁሉ ጊዜ ለዘለዓለም የሚኖር ነው። ሁሉ ጊዜ እኛ ብንኖርም ባንኖርም ሁል ጊዜ የሚሆን የሚኖር የእግዚአብሔር ቃል ነው። ምናልባት እርግጠኛ አይደለሁም እንጂ በመጽሐፍ ቅዱስ ውስጥም በግልጽ አልተጻፈም እንጂ ወደ ጌታ በምንሄድበት ጊዜ ይህንን መጽሐፍ ቅዱስ ነው የምናጠናው ወይንስ ከመላእክቶች ጋር ነው ሁሉ ጊዜ የምንሆነው? እና የተለያዩ ነገሮች አሉ። ለማንኛውም አሁን በምድር ነው ያለነውና በዚህ የጸጋው ስፋት በሚለው የመጀመሪያውና ዋነኛው ነገር መጽሐፍ ቅዱስ የሚነግረን ከጌታ ከኢየሱስ ክርስቶስ ጋር የሚኖረንን ዋነኛ የመጀመሪያ የሆነውን ነገር ነው የሚሰጠን። ቃሉን ስንመለከት የእግዚአብሔርን ቃል ስናይ የእሱ ጸጋ እንዲህ ነው ብለን ልንወስነው አንችልም። በእውነት አንዳንድ ጊዜ የተለያዩ ሰዎች መጥፎ የሆነ ነገር አድርገው ወይንም ራሳቸውን ጎድተው እናያቸውና በጣም ምን አይነት ክፉ ሰዎች ናቸው፣ ምን አይነት እንዲህ አይነት ነገር ብለን እንናገራለን። ግን ያ ሰው አንድ ቀን ወደ ጌታ በሚመጣበት ሰዓት የተለየ ይሆናል። የእግዚአብሔር ጸጋ በጣም በጣም በጣም ጥልቅ ነው። አውርተን የምንጨርሰው ነገር አይደለም። ማንኛውም ሰው አየር ካላገኘ ምን ይሆናል? ይሞታል። በሕይወት ሊኖር አይችልም። ወደ መጽሐፍ ቅዱሳችን ገብተን ስንመለከት በወንጌል ላይ ምን ብሎ ይናገራል? የእሱ ጸጋ ወደ ሰዎች በኃይል ተሞልቶ እንደሚመጣ ለሁሉ የሚያስፈልገውን ነገር የሚሰጥ እንደሆነ በዮሐንስ ወንጌል ምዕራፍ አንድ ላይ ይሄንን ነገር ልናገኘው እንችላለን። ወንጌል የመጀመሪያውን ክፍል በምናነብ ስናነብ የምናየው አብዛኛው ነገር ከምን ጋር የተያያዘ ነው? ከጸጋ ጋር የተያያዘ ነገር ነው። ጸጋ መትረፍረፍን ይሰጠናል። የሕይወት ደስታን ይሰጠናል። ማንም ሰው ሊሰጠን የማይችለውን ነገር ይሄ እንደሚሰጠን መጽሐፍ ቅዱስ ይናገራል። ሁላችንም ይላል ከሙላቱ ተቀብለናል ይላል። ሁላችን አቶ እከሌ ብቻ አይደለም፣ ወይዘሮ እንትና ብቻ አይደለችም፣ ሻምበል በቃ የተለያየ ነገር ያለው ታዋቂ የሆነ ሰው አይደለም። መጽሐፍ ቅዱስ የሚለው ሁላችንም ይላል። ሁላችንም ይሄ ዋና የሆነ ነገር ነው። ሁላችንም እግዚአብሔር አክብሮ የሰጠን ነገር ነው። ለዚያውም በጸጋ ላይ ጸጋ ነው የሚለው። ይገርማል። በጸጋ ላይ ጸጋ አንድ ጸጋ እንኳን በጣም ለዘላለም የሚበቃን ነገር ሆኖ ሳለ እዚህ ላይ ቃሉ በሚናገርበት ሰዓት መትረፍረፍ ያለበት ሁል ጊዜ ቀጣይ የሆነ ነገር እንደሆነ ይናገራል። ጸጋ እንደዚህ ነው ብለን ልናስረዳ የምንችለው ነገር አይደለም። ጥቂት እንናገራለን እንጂ ከሀ እስከ ፐ እንደዚህ ነው ብለን ልንናገር አንችልም። ማንም ይሄንን ነገር አላደረገም። በብሉይ ኪዳን እንዲህ አይነት ነገር አልተደረገም። በአዲስ ኪዳን ሐዋርያው ጳውሎስ ብዙ መጽሐፎችን፣ ደብዳቤዎችን ተቀብሎ ከእግዚአብሔር ያገኘውን ነገር ሁሉ ተናግሯል። እሱም ቢሆን መጽሐፍ ቅዱስ ላይ ያለውን ነገር ቀጣይ የሆነ ለሁሉ የተሰጠ እንደሆነ ይናገራል። የቤተ ክርስቲያን አባቶች ተብለው የሚጠሩ በዱሮ የነበሩ ሰዎች ስለ ጸጋ ሲናገሩ ምንድን ነው የሚሉት? የሚያድን ጸጋ ብለው ይናገራል። የሚያድን ጸጋ። ኦ እንደ እግዚአብሔር ያለ ማንም የለም። እንዴት ለእኛ እርሱ እንደሚያስብ ታላቅ ነገር ነው። በጣም ሁላችን እንድናስበው የሚያስፈልግ ነገር ነው። የጠራን ወደ እንደዚህ አይነት ትልቅ ወደሆነ ነገር እንደሆነ የእግዚአብሔር ቃል ይነግራል። አዳም ከመውደቁ በፊት እንጆ የሚያደርገው በዚህ በጸጋ እንደሆነ መጽሐፍ ቅዱሳችንን ስናጠና እንመለከታለን። በማዳን ጸጋ ከዛ በኋላም ደግሞ በምድር በነበረው ሁኔታ ላይ ደግሞ ሲጀመር አሁንም ይሄ ሙሉ የሆነው ጸጋ እግዚአብሔር ለሰው ልጆች ብቻ የሰጠው ነገር እንደሆነ ነው መጽሐፍ ቅዱስ ምንም ያደርገን የሚነግረን። የጸጋው ስፋት በጣም በጣም በጣም ከእኛ አእምሮ የበለጠ ነገር ነው። በአዲስ ኪዳን በብዛት ተጽፈዋል። ደብዳቤዎች ሁሉ ይሄንን ነገር እየተናገሩ ያስተምሩ ነበር። የመጀመሪያው ትምህርታቸው የሚናገሩት ነገር እኔ አድናሃለሁ፣ እኔ ፈውሰሃለሁ እንደዚህ የሚል ነገር አይደለም የሚሉት። የመጀመሪያው ነገር የሚናገሩት ያመኑትን የጸጋውን ነገር ይነግሯቸዋል። በጸጋ ውስጥ ሁሉ ነገር አለ። በጸጋ ውስጥ ፈውስ አለ። በጸጋ ውስጥ በማንኛውም ጨለማ ውስጥ ሄደን ማሸነፍ የምንችልበት እድል አለ። እነ ጳውሎስ ያለፉበት ሁኔታ በጣም ከባድ ነው። ወደ መንግሥተ ሰማያት ወደ ጌታ ጋር ስንሄድ እንደ ወከሌን ባየው ብለን እንቆጭ ይሆናል። ወይም ደግሞ በቃ እሱን እንደው ባየው ባየው ባየው የምንለው አለ። ብዙ ሰዎች ጳውሎስን ማየት እፈልጋለሁ ብለው ይናገራሉ። ምክንያቱም በጣም ትልቅ የሆነ ነገር ያደረገ የእግዚአብሔር ሰው ከጌታ ጋር አብሮ የነበረ ነው። ጸጋ ለሰው ሞገስን ይሰጣል። ለሰው ሞገስ የሚሰጠው ልብሱ አይደለም፣ ትምህርቱም አይደለም፣ ሀብቱም አይደለም። መጽሐፍ ቅዱስን በምንመለከትበት ጊዜ ትልቁ ሞገስ በእርሱ ጸጋ በእግዚአብሔር ፊት መገኘታችን፣ ይሄ ነው ትልቁ ትልቁ ትልቁ ነገር ይሄ ነው። ዮሐንስ በጻፈው መጽሐፍ ላይ ስለ ጸጋ ሲናገር እውነትንም ተሞልቶ ይላል፣ ጽድቅንም አብሮ ይዞ የመጣ ነገር እንደሆነ ይናገራል። የእኛ ልዩነታችን እድሜያችን፣ ቁመታችን፣ የትምህርት ሁኔታችን ያ ካልሆነ በስተቀር ማንኛውም ሰው በጸጋ ላይ ጸጋ እንዲሰጠው የእግዚአብሔር ፈቃድ ቃሉ ነው ይሄን ነገር የሚናገረው። ዮሐንስ ይህንን ነው የተናገረው። ከዚህ የበለጠ ሌላ ነገር የለም። ሕግ በነበረበት ጊዜ በሙሴ ጊዜ በተለያየ አይነት ሁኔታ ለእነሱ የሚያስፈልገውን ነገር እግዚአብሔር ይሰጣቸው ነበር። አዎ ኢየሱስ ክርስቶስ በመጣበት ጊዜ ደግሞ የተለየ አይነት ሆኗል። በጸጋ ላይ ጸጋ የሚያልቅ ነገር አይደለም። ሁል ጊዜ ያለ ሁል ጊዜ የሚኖር እንደሆነ የእግዚአብሔር ቃል መጽሐፍ ቅዱስ ግልጽ በሆነ መንገድ ይነግረናል። በዕብራውያን ምዕራፍ 4 ላይ ከ14 እስከ 16 ባለው ቦታ ላይ ስንመለከት እዚህ ቦታ ላይ ማንኛውም ሰው ቀደም ብዬ እንደተናገርኩት ከጸጋ ወደ ጸጋ፣ ከእምነት ወደ እምነት፣ ከትንሽ ወደ አደገ ነገር የሚደረግ ለሁሉ ጊዜ የተሰጠን ተስፋ እንደሆነ ይናገራል። ይሄ ጸጋ አንዳንድ ሰዎች ምን ብለው ይናገራሉ? ልዩ የሆነ ጸጋ ይላሉ። ልዩ የሆነ ጸጋ። ምክንያቱም ጸጋ እየተባለ የሚጠራ ብዙ አይነት ነገር አለ። ይሄኛው ግን የተለየ በእውቀታችን ሙሉ የሆነውን ነገር ልናስተምር ይሄንን አንችልም። በጸጋ ላይ ጸጋ ይልና በቃ ብዙ ነገር ነው የሚናገር። ምን አይነት ጸጋ ነው ያለው? ድሮ የነበሩት አሁን ያሉት ከዛስ በኋላ? በጸጋ ላይ ጸጋ የሚያልቅ ነገር አይደለም። እሁድ ብቻ አይደለም፣ በማንኛውም ጊዜ ሁሉ ከኛ ጋር አብሮ የሚሆን እንደሆነ ነው መጽሐፍ ቅዱስ የሚነግረን። ከጸጋ ላይ በጸጋ ላይ ጸጋ ይሆናል ብሎ ይናገራል። ልጅነታችን ቢሆን ስልጣናችን ቢሆን በረከት ቢሆን ሞገስ ቢሆን ጽናት ቢሆን ሌላውንም ነገር ቢሆን ይሄ ከሰው የሚመጣ ሳይሆን የእግዚአብሔር ጸጋ ጉዳይ እንደሆነ ይናገራል። በጸጋ የሆነ ነገር ነው ይላል። አዎ ሞገስ የሚለው ሱ ለየት ባለ ሁኔታ የሚናገረው ዛሬ በአገራችን በዓለም በምንመለከትበት ሰዓት እና ብዙ የተለያዩ ችግሮች አሉ። መልካም የሆኑ የሉም ማለቴ አይደለም። ግን እየበለጠ የመጣው ነገር ስናይ በጣም አስቸጋሪ ነገር እየመጣ ነው ያለው። በአገራችን በኢትዮጵያ እና በየቀኑ ሰዎች ሰው እየገደላቸው ያልፋል። እኛ ድሮ የምናውቀው ወላጆቻችን የነገሩን ነገር ምንድነው? እና ኢትዮጵያዊ በጣም ይዋደዳል፣ አብረው ነው የሚኖሩት፣ ይተሳሰባሉ የሚለውን ነገር በመጽሐፍ ሁሉ ተጽፎ አንብበናል። ግን በአሁን ሁኔታ ስንመለከት ግን ትክክለኛ አይደለም። በእውነት መንግስትን አናከብርም፣ ቤተሰብን አናከብርም፣ ለድሃ ለተለያየ ነገር ለመስጠት ፈቃደኞች አይደለም። ሆኖም ግን የእግዚአብሔር ቃል ስላለን የእግዚአብሔር ቃልን እንደገና በማጥናት ወደ እውነተኛው ሁኔታ ውስጥ መግባት እንችላለን። እና ዛሬ ትክክለኛ ነገር አላደረጋችሁም ተብሎ እግዚአብሔር እስከ መጨረሻ እኛን አይተውም። እግዚአብሔር ዛሬም መሐሪ ነው። እግዚአብሔር ዛሬም በነፃ ለሁላችን የሚያስፈልገውን ነገር የሚያደርግ በእርሱ ፈቃድ ውስጥ ደግሞ እንድንኖር የሚረዳን አምላክና ጌታ እርሱ ነው። የተለያዩ አይነት ጸጋዎች እንዳሉ መጽሐፍ ቅዱስ ይናገራል። ቅድምም እንደገለጽኩት የወል ጸጋ የሚባልም አለ። የወል በአንድ ላይ ሰዎች የሚያደርጉበት ሁኔታ። ለምሳሌ ያህል በቀላሉ ስለ ዘማሪዎች ስንመለከት በህብረት የሚያደርጉት ነገር ያንን አይነት ነው። በእንደዛ አይነት ሁኔታ ሁሉም ምን ይሆናሉ? በረከትን ያገኛሉ፣ ይቀበላሉ ብሎ ይናገራል። እግዚአብሔር አያልቅበትም። እግዚአብሔር እናንተ የኔ ጠላቶች ናችሁ፣ እንደዚህ አድርጋችሁ ነበር ብሎ ሌላ አይነት ነገር ሪቬንጅ አያደርግም። እግዚአብሔር ታማኝ ነው። እግዚአብሔር ሁል ጊዜ ስለ እኛ የሚያስብ አምላካችን ነው። እንደገናም ደግሞ አባታችን ነው። ሁለ መናችን ከእርሱ ውጪ ሊሆን አይችልም። ድሮ ጠላቶች ነበራችሁ፣ አሁን ግን ምንድናቸው ነው ያለው? ልጆች ልጆች ነን ሁላችን። አንዱ ልጅ ሌላው ደግሞ የጎረቤት ምናምን የሚባል አይደል? ሁላችንም ለእግዚአብሔር ምኖች ነን? ልጆች ነን ብሎ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። በግል ይሰጠናል፣ እንደገናም ደግሞ በጋራ የሚሰጠን ነገር እንደሆነ የእግዚአብሔር ቃል ይነግረናል። በዚህ በስጦታ ውስጥ እግዚአብሔር ለጋራ ጥቅም የሚሆን ለመጽናናት የሚሆን ቤተ ክርስቲያንን ለመገንባት የሚሆን ስጦታ ነው። አንድ ሰው ብቻ ይዞ አይደለም፣ እኔ ነኝ የሚለው ነገር አይደለም። ለጋራ ጥቅም ለጌታ የምናደርገው ለእርሱ ክብር የምንሰጠው ነገር ነው። በተለይ በቤተ ክርስቲያን ውስጥ ይሄንን ነገር ማሳየትና መስበክ በጣም ትልቅ ነገር ነው። ሕዝብ ሊጽናና የሚችልበት ዋነኛው ጉዳይ ነው። ዛሬ ብዙ ሰዎች እንደዚህ ያለው መልካም የሆነው ዜና አያውቁም። የነገራቸው ማንም ሰው የለም። ግን ለሁሉ እርሱ ይሄንን ነገር ለማድረግ መላእክቶችን ሳይሆን ሰዎችን መጠቀም እንደፈለገ የእግዚአብሔር ቃል ቁልጭ ባለ ሁኔታ ይነግረናል። በተለይ ወደ መጨረሻው ላይ የምናገረው ይሄንን አይነት ሁኔታ እንድናደርግ የሚያስፈልገ ዋነኛው ነገር ምንድነው? ፍቅር ነው። ፍቅር የሚለውን በደንብ እናውቀዋለን ሁላችንም። ግን ምን አይነት ፍቅር የሚለውን ነገር ማሰብ አለብን። የሚገርማችሁ ፍቅር የሚለውን በሌላ ትርጓሜ ስንመለከት በትምህርት ቤት ሆኜ ስማር በጣም ያስገረመኝ ነገር ፍቅርን በተመለከተ ፍቅር የአንድ ጊዜ ነገር ብቻ አይደለም። እከሌ አፈቅረዋለሁ ብለን ሀግ ማድረጋችን አይደለም፣ አታድርጉ ማለቴ አይደለም። ግን በዚህ በመጽሐፍ ቅዱስ ላይ የሚናገረው ነገር ምንድነው? ስለ መቆረስ ነው። ለሌላው ሰው ስለ መቆረስ። ይሄንን ነው በጣም በጣም የሚናገረው። ፍቅርን የምናበዛበት ነገር ያንን ትምህርት ቤት ከጨረስኩኝ በኋላ ምን አልኩኝ? ትዳር ውስጥ ስገባ ልጅ ሲኖረኝ ወንድም ይሁን ሴት አጋፔ የሚለውን ስም እሰጣታለሁ ብዬ ወስኜ ነበር። ወንዱ ሳይሆን ቀረ፣ ግን የመጀመሪያዋ አጋፔ ሆነች። ይሄ አጋፔ የሚለው ነገር ከዚህ ከፍቅር ጋር ይሄ ከሰው ፍቅር ጋር የተያያዘ አይነት ነገር ሳይሆን ለሌላው ስለ መቆረስ የሚናገር ትክክለኛው ኦሪጂናል እንትኑ ይሄ ነው። ምን የሚያደርግ ነው? የሚቆረስ ነው የሚያበዛ ያንን የሚያበዛ እንጂ ለራሱ ጨብጦ የሚይዘው ነገር አይደለም። ወገኖቼ እኛ እድለኞች ነን፣ የጌታ ልጆች ነን፣ ድነናል፣ መንገዱን አስታውቀናል። ስለዚህ ሁላችንም አጋፔ የሆነውን ፍቅር ልንሰጥ እንችላለን። አጋፔ አጋፔቶስ ልንሰጥ የምንችለው ነገር ነው። ይህንን የእግዚአብሔር ቃል ይነግረናል። በመጀመሪያ ከራስህ ይልቅ ወንድምህን ነው። ከራሳችን ይልቅ ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ስለ እኛ ተቆረሰ። አሁን በላይ በሰማይ አለ፣ አንድ ቀንም ደግሞ እናገኘዋለን። እግዚአብሔር ይባርካችሁ። ተነስተን በጸሎት እንጨርሳለን። የሰማነውን የእግዚአብሔርን ቃል እያሰብን አምላካችን ሆይ በጣም እጅግ አድርገን እናመሰግናለን። በዛሬውም ዕለት በእንደዚህ አይነት ሁኔታ አንተን እንድናመልክ ስለረዳህን እጅግ አድርገን እናመሰግናለን። አቤቱ ከቃልህ የሰማነውን በሕይወታችን ተግባራዊ ማድረግ እንድንችል ያንተ ጸጋ እንዲበዛልን እንለምናለን። ተመስገን። ጌታችንን ሁሉ አንተ ስለባረክ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን ብለን እናጨበጭባለን ለጌታችን።